voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ አርብ ነሐሴ 8 ቀን 2007 ዓ.ም ነው። አስተናጋጅ ሰለሞን ክፍሌ ይሆናለሁ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅት ታዬ እንስማ።
ጤና ይስጥልኝ፣ እንደምናመሻችው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ ኪዩባ ዋና ከተማ ሃቫና ተጉዘው ለ54 ዓመታት ተቋርጦ የቆየው የሁለቱ ሀገሮች ግንኙነት እንደገና መቀጠሉ በተረጋገጠበትና ለመጀመሪያ ጊዜ በተከፈተው የአሜሪካ ኤምባሲ የሀገራቸው ሰንደቅ ዓላማ የተውለበለበበትን ስነ ስርዓት መርተዋል። የውጭ ጉዳይ ሚኒስትሩ በስነ ስርዓቱ ላይ ባሰሙት ንግግር ይህ ዕለት ያረጁትን አጥሮች ወደ ጎን ገፋ አድርገን አዳዲስ እድሎች የምንዳስስበት በእውነትም የሚታወስ ዕለት ነው ብለዋል። እንደ አውሮፓውያን አቆጣጠር ከ1945 ዓመተ ምህረት ወዲህ ኪዩባን የጎበኙ የመጀመሪያ የውጭ ጉዳይ ሚኒስትር መሆናቸውን የተናገሩት ሚስተር ኬሪ ኪዩባ በሚገኘው ኤምባሲያችን ቤቴ ያለሁ ያህል ተመችቶኛል ብለዋል። ይህ የዛሬው ስነ ስርዓት ባለፈው ዓመት ፕሬዚደንት ባራክ ኦባማና የኪዩባው ፕሬዚደንት ራውል ካስትሮ ቀዝቃዛው ጦርነት በጋመበት ጊዜ የተቋረጠውን ዲፕሎማሲያዊ ግንኙነት ለመቀጠል ያደረጉት ጀግንነት የተሞላ ውሳኔ ውጤት ነው ሲሉ ሚስተር ኬሪ አስረድተዋል። የሁለቱ ሀገሮች ኤምባሲዎች ከፈቱ እንጂ ታዲያ በመካከላቸው ለግማሽ ምዕተ ዓመታት ያህል ዘልቀው የቆዩት በርካታ ችግሮች አሁንም እንዳሉ ናቸው። ለአምስት ዓመታት የደሴቲቱን ግዛት ሲመሩ የቆዩትን ወንድማማቾች በመቃወማቸው ለረጅም ጊዜ በዩናይትድ ስቴትስ ባለስልጣናት ሲወደዱ የኖሩት ኪዩባውያን ተቃዋሚዎች በስነ ስርዓቱ ላይ እንዲገኙ አልተጋበዙም። እነሱ ከተጋበዙ የሀገሪቱ ባለስልጣናት ተቀይመው የቀሩ እንደሆነስ በሚል ፍራቻ ነው። ይሁን እንጂ የውጭ ጉዳይ ሚኒስትር ኬሪ በዋናው የኤምባሲው ባለስልጣን መኖሪያ ቤት ጥቂቶቹን ተቃዋሚዎች ተቀብለው እንደሚያነጋግሩ ተሰምቷል። በቅርቡ ሶማሊያዋ የወደብ ከተማ መርካ ላይ በአንድ የሰርግ በዓል የዩጋንዳ ጦር ሰራዊት ባለስልጣናት በስድስት ሰዎች ላይ ፈጸሙት የተባለውን ግድያ የአፍሪካ ሕብረት ሰላም አስከባሪ ሰራዊት አሚሶም አድሮ በሌለበት መንገድ እንዲመረምር ሂዩማን ራይትስ ዋች አሳስቧል። ምርመራው የአይን ምስክሮችም ሙሉ ጥበቃ በሚያገኙበት መንገድ እንዲከናወንና የዩጋንዳ መንግስትም በወንጀሉ ተጠያቂ የሆኑትን ለፍርድ እንዲያቀርብ የሰብአዊ መብት ቡድኑ ጠይቋል። በመጨረሻም በሺዎች የተቆጠሩ ናይጄሪያውያን ስደተኞች ከካሜሩንና ከሌሎችም የናይጄሪያ አጎራባች ሀገሮች ወደ ሀገራቸው እንዲመለሱ መደረጉ ወይም መባረራቸው የቦኮ ሀራም ነውጠኞችና የናይጄሪያ መንግስት ለስድስት ዓመታት ከቀጠሉት ውጊያ የሚሸሸው ህዝብ የሚጠለልበት እያሳጣው ነው ሲል አማረረ። የናይጄሪያ አጎራባች ሀገሮች ስደተኞቹን ተቀብለው ከለላ መስጠታቸውን እናውቃለን፣ ከግጭቱ ማራቅ እንጂ መልሰው ጦርነት ውስጥ መክተት ግን አስፈላጊ አይደለም ብሏል የተባበሩት መንግስታት ድርጅት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመለሳለች። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ ዓለም አቀፍ ጉዞ ላይ ሳሉ ከየመን ዋና ከተማ ሰና አውሮፕላን ጣቢያ ተጠልፈው ወደ ኢትዮጵያ የተወሰዱትና አሁን እስር ላይ የሚገኙት የቀድሞው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ እንዲለቀቁ ለማድረግ እየጣረ መሆኑን ሪፕሪቭ የሚባለው ድርጅት ዳይሬክተር አስታውቀዋል። ዳይሬክተሯን ማያፎን ትዝታ በላቸው አነጋግራለች። ዘገባውን ሰለሞን አባተ እንደሚከተለው አዘጋጅቶታል።
ባለፈው ሳምንት የወጣ አንድ የአልጀዚራ የዜና አውታር ዘገባ የአሜሪካ የእንግሊዝና የአውሮፓ ኅብረት የፖለቲካ ሰዎች ኢትዮጵያ አስራቸው የምትገኘውን የቀድሞ የግንቦት ሰባት ዋና ጸሐፊ የነበሩትን የእንግሊዝ ዜጋ አንዳርጋቸው ጽጌን እንድትፈታ መጠየቃቸውን ይናገራል። ፖለቲከኞቹ ጥያቄያቸውን ለጠቅላይ ሚኒስትር ኃይለማርያም ደሳለኝ በጻፉት ደብዳቤ ነው ያቀረቡት። እንደ አልጀዚራ አንዳርጋቸው ጽጌ የዛሬ 6 ዓመት አካባቢ በተመሰረቱባቸው ክሶች በሌሉበት የሞት ፍርድ ተላልፎባቸው የነበረ ሲሆን ከሰነአ ተጠልፈው ከተወሰዱ በኋላ ከአንድ ዓመት ለሚበልጥ ጊዜ ከእይታ ውጪ ናቸው። የኢትዮጵያ ባለሥልጣናት የት እንዳኖራቸው ወይም እንዳሰራቸው አይታወቅም። አልጀዚራ እኔ ብቻ ነኝ ያገኘሁት የሚለው የአሜሪካና የአውሮፓ ፖለቲከኞች ደብዳቤ ያንን የፍርድ ሂደት አብዝቶ የተዛባ ወይም አግባብነት በጥልቁ የጎደለው ወይም በእንግሊዝኛው ቀጥተኛ አባባል ዲፕሊ ፍላውድ ብሎ እንደሚጠራው የሚጠቁመው ዘገባ የ60 ዓመቱ አንዳርጋቸው ጽጌ 24 ሰዓት ሙሉ ከማንም ተነጥለው ብቻቸውን እንዲያዙ መደረጉን፣ የቀን ብርሃን ተነፍጓቸው የተፈጥሮ ብርሃን ማለት ነው እንደሚገኙ ያመለክታል።
ቀደም ባሉ ጊዜያት ለሰብአዊ መብቶች ጥበቃ ያለውን ቁርጠኝነት በጉልህ አሳውቀው ነበር። ይሁን እንጂ መንግስቱ አቶ አንዳርጋቸው ጽጌን የያዘበት ሁኔታ ተቀባይነት የሌለውና ሕገ ወጥም ነው። ይህ የመንግስቱ አድራጎት በዝናው ላይ እድፍ የሚያኖርና ኢትዮጵያም ዓለም አቀፍ መገለል እንዳይደርስባት የሚያሰጋት ነው።
ይህ መልእክት በደብዳቤው ላይ ሰፍሯል። ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ይድረስ የተባለ ነው። ደብዳቤውን ጽፈው ከፈረሙት መካከል የዩናይትድ ስቴትስ ካሊፎርኒያ ግዛት ሪፐብሊካን እንደራሴዋና የሀገሪቱ የተወካዮች ምክር ቤት የኮንግረሱ የውጭ ጉዳዮች ኮሚቴ አባል ዳና ሮራባከር፣ የእንግሊዝ እንደራሴዎች ጀረማይ ኮርቢን፣ ባሮን ዶላኪያና ኤሚሊ ቶርንቤሪ እንዲሁም የአውሮፓ ፓርላማ አባላት አና ጎምሽና ሪቻርድ ሆዊት እንደሚገኙበት ዘገባው ይናገራል። አንዳርጋቸው ጽጌን የእንግሊዝ ባለሥልጣናት 3 ጊዜ ብቻ እንዲያዩዋቸው ተደርጎ የነበረ ቢሆንም ያገኟቸው በሌሎች ሰዎች ቃፊርነት ወይም የሚለዋወጧቸው ቃላት እየተሰሙ ታስረው ከሚገኙበት ስፍራ ርቆ መሆኑ ተጠቁሟል። የሕግ አዋቂዎች እንዲህ አይነቱን ጉብኝት እስረኛው እየደረሰበት ስላለ በደል በግልጽ መናገር የማይችልበት ነው እንደሚሉ የአልጀዚራ ዘገባ ይገልጻል። አንዳርጋቸውን ከጎበኟቸው የእንግሊዝ ባለሥልጣናት መካከል በኢትዮጵያ የእንግሊዝ አምባሳደር ግሬግ ዶሪ ይገኛሉ። አምባሳደር ዶሪ ሀገራቸው ውስጥ እየታተመ ለሚወጣው በኢንዲፔንደንት ጋዜጣ በሰጡት ቃል አንዴ ታስሬ ከምቀር ቢገድሉኝ ይሻለኛል ብሎኛል ብለዋል።
እውነት ለመናገር ብሄድ ደስ ይለኛል። የምመርጠውና የስብና ክብርም ያለው ነው።
አቶ አንዳርጋቸው ለአምባሳደር ግሬግ ዶሪ ቃል በቃል ያሏቸውን ነው የሚናገሩት። የሁለት ልጆቻቸው እናት ወይዘሮ የምሥራች ኃይለ ማርያም ይህ የአንዳርጋቸውና የአምባሳደሩ ልውውጥ ብርቱ ሐዘን ላይ እንደጣላቸው ገልጸዋል። ሪፕሪቭ በዓለም ዙሪያ የሞት ፍርድ የተላለፈባቸውን ሰዎች ለመደገፍና ለመርዳት የሚንቀሳቀስ ዋና መቀመጫው እንግሊዝ የሆነ ግብረሰናይ ድርጅት ነው። የኢትዮጵያ ባለሥልጣናት አንዳርጋቸው ጽጌን የያዙት በስቃይ ሁኔታ ነው ወይም ቶርቸር እያደረጉት ነው የሚል ስጋት አለን ብለው ይናገራሉ። እንዲያውም የኢትዮጵያ መንግሥት የፖለቲካ እስረኞችን ወትሮም የሚይዘው በስቃይ ሁኔታ ወይም ቶርቸር እያደረገ ነውም እንደሚሉ ነው አልጀዚራ የዘገበው። አንዳርጋቸው ጽጌ ለቶርቸር ተጋልጠዋል የሚል ብርቱ ጥርጣሬ ሪፕሪቭ ያደረበት የተጎሳቆለና አቅጣጫ የጠፋው የሚመስል አንዳርጋቸው የተቀረጸበት ቪዲዮ ከወጣ በኋላ መሆኑን ጠቁሟል። እንዲያውም ይላል ሪፕሪቭ፣ በዚህ ሁኔታ ብዙዎቹን የቀረቡባቸውን ክሶች ለማመን ሳይገደዱ አልቀሩም። የሪፕሪቭን የሞት ቅጣት ጉዳዮች ቡድን ዳይሬክተር ማያ ፎን ትዝታ በላቸው ትናንት በስልክ አግኝታ አነጋግራቸው ነበር።
So we have been working to try to get Andy released because we believe he's being detained.
አንዳርጋቸው እንዲለቀቁ ለማድረግ እየታገለን ነው፣ ምክንያቱም የታሰሩት ህገወጥ በሆነ መንገድ ነው ብለን ስለምናምን ነው። ወደ ኢትዮጵያ ተጠልፎ የተወሰዱበትም ሁኔታ ህገወጥ ነው፣ እንዲሁም አሁን ተይዞ የሚገኙበት ሁኔታም ህገወጥ ነው ብለን ነው የምናምነው።
ይህንኑ የአቶ አንዳርጋቸውን ጉዳይ የሚከታተለው ሪፕሪቭ ብቻ አይደለም።
UN Working Group on Arbitrary Detentions has recommended that he be released has declared that his detention is arbitrary, is unlawful.
የተባበሩት መንግስታት ድርጅት አካል የሆነው የዘፈቀደ እስራት ጉዳዮችን የሚከታተለው ቡድንም ያቶ አንዳርጋቸው እስራት በዘፈቀደ የተፈጸመና ህገወጥም በመሆኑ እንዲለቀቁ ጠይቋል። የመንግስታቱ ድርጅት የስቃይ አያያዝ ወይም ቶርቸር ጉዳዮች ልዩ ሪፖርተርም ስለዚህ ጉዳይ ለኢትዮጵያ ለእንግሊዝ መንግስትም አንዳርጋቸው በስቃይ የመያዝ አደጋ ስላለባቸው እዚያ ተይዘው መቆየት እንደሌለባቸው አሳስበው ደብዳቤ ጽፈዋል። የአፍሪካ ህብረትም ጉዳዩን እየተመለከተው ነው።
ሪፕሪቭ ከነዚህ ቡድኖች ጋርም እየሰራ መሆኑን ማያ ፎጠቁመው የተቀናጁት ጥረቶች ሰምረው አንዳርጋቸው ይለቀቃሉ ብለው ተስፋ እንደሚያደርጉ ተናግረዋል። ያቶ አንዳርጋቸው ጽጌና ያያዝ አስመልክቶ በቅርቡ ትዝታ አነጋግራቸው የነበሩት የኢትዮጵያ ውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ለቪኦኤ የሰጡትን ቃል ለማያፎ አንስታላቸው ነበር።
እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለው።
እሺ።
ታውቂያለሽ አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል እሱ። ሁለተኛ ልንገርሽ እስረኛ በማናገር ነው ላፕቶፕ የሚሰጠው። ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል።
ማያፎ ይህንን የውጭ ጉዳይ ሚኒስትሩን መግለጫ በጥርጣሬ ነው የሚያዩት።
Well, that's very interesting information. We can't corroborate or substantiate it, and I think really if the foreign minister or anybody
ይሄን ደው በግልጽ ተቀበሉኝ የሚባል አይነት መረጃ ነው የሚመስለው። ትክክለኛነቱን ወይንም እነቱን ማረጋጋት የምንችልበት ማስረጃ የለንም። ውጭ ጉዳይ ሚኒስትሩም ይሁኑ በአስተዳደሩ ውስጥ ያለ ማንም ሰው አንዳርጋቸውን በጥሩ ሁኔታ ነው የያዝነው የሚሉ ከሆነ ቆንሲላው ያለ ገደብ እንዲያገኘው መፍቀድ ይችሉ ነበር። ሐኪም በነጻነት እንዲገባ መፍቀድ ይችሉ ነበር። ጠበቃው እንዲያው በፈቀዱ ነበር። እንደራሴው ጀረሚ ኮርበን እንዲያነጋግራቸው በፈቀዱ ነበር። በጉዳዩ ላይ በብርቱ የተጨነቁ ያሉ ወደ ኢትዮጵያ እንዲሄዱ በፈቀዱ ነበር። ከጋዜጠኞች ጋር እንዲገናኙ በፈቀዱ ነበር።
እናም የኢትዮጵያ መንግስት አደባባይ ላይ እየወጣ አንዳርጋቸውን የያዝነው በጥሩ ሁኔታ ነው ቢልም ባለስልጣናቱ ሊሰሩ ይገባቸው የነበሩ ብዙ ጉዳዮችን ለመፈጸም ፈቃደኞች አይደሉም ወይም ዝግጆች አይደሉም ባይናቸው ፎ። አንዳርጋቸው ከእንግዲህ የፍርድ ጥያቄ ሊያነሱ አይችሉም ይላሉ የኢትዮጵያ ባለስልጣናት። የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖምም ይህንኑ ነበር ያጠናከሩት። ከተዘታ ጋር ይህንን ተባብለዋል።
ግን ከዚህ በፊት አንዴም አይደል ሁለቴ ነው የተከሰሰው። ከዛ እንዲቀርብ ቢጠየቅ ሊቀርብ ፈቃደኛ አይደለም አልነበረም። ከዛ እሱ ሳይቀርብ እሱ በሌለበት ተወሰነ ፍርድ። ስለዚህ ባለማቀፍም በአገራችንም ያለው ህግ ምንድነው? አንድ ሰው እንዲቀርብ ተጠይቆ ካልቀረበ እና ከተወሰነበት ከተፈረደበት በኋላ ከተገኘ በጉልበትም ይሁን በምን ከመጣ ፍርዱን ነው የሚቀበለው እንጂ ሊከራከር አይችልም። ምክንያቱም ቀድሞውኑ መብቱን ራሱ አልተጠቀመበትም።
በውጭ ጉዳይ ሚኒስትሩ አባባል አዝኛለሁ ይላሉ ፎ።
It's pretty absurd to say that now he can't appeal or have a lawyer because he was convicted without a lawyer present, you know.
ይግባኝ ሊል ወይንም ጠበቃ ሊያቆም አይችልም መባሉ የሚያሳዝን ነው። ምክንያቱም የተከሰሰው ጉዳዩ ታይቶ ብይን የተሰጠው ያለ ጠበቃ ነው በሌለበት ነው። የእንግሊዝ መንግስት አንዳርጋቸውን ይዞ ለኢትዮጵያ እንዲሰጥ ተጠይቆ እንደነበረ ጠይቀናል። አልተጠየቀም። ፍትሃዊ የፍርድ ሂደት እንዲከናወን የተደረገ ጥረት አላየንም። ይልቅ ያየነው ምንድነው? እንደ ሌሎች ብዙዎች ሁሉ በዘፈቀደ ዝርዝር ውስጥ ገብቶ የሞት ፍርድ የተፈረደበት መሆኑን ነው ያየነው። የተከሰሰባቸውም ጉዳዮች سنመለከት አስተሳሰቦቹን ዲሞክራሲያዊ ፍላጎቶቹን መግለጽ ነው ወንጀል የተደረገበት።
ለመሆኑ ማያፎ አንዳርጋቸው የስቃይ አያያዝ ሳይፈጸምባቸው አልቀረም ለማለት የገፋችሁ ምን ጭብጣላችሁ? ተከታዩ የትዝታ ጥያቄ ነበር።
But from what was available he analyzed the deterioration in Andy's condition between the first and the second video. And he suggested that there had been a marked
ቪዲዮቹን የተመለከተ ባለሙያ በአንዳርጋቸው ሁኔታ ላይ በመጀመሪያውና በሁለተኛው ቪዲዮዎች መካከል ያለው ሁኔታ እየተበላሸ መምጣቱን ተንትኗል። የሁኔታው አካሄድ የሚጠቁመው ከስቃይ አያያዝ በኋላ የሚከሰትን የስነ ልቦና ሁኔታ መመሳቀል የሚጠቁም እንደሆነ ተናግሯል። ይህ አንዱ ምክንያት ነው። ሌላው በሪፖርቱ መሰረት ተነጥሎ ብቻውን እንዲያዝ ነው የተደረገው። የተፈጥሮ ብርሃን እንዳይ ተደርጓል። እነዚህ ሁኔታዎች ሁሉ የሰውን ተፈጥሮ ዝቅ የሚያደርጉ ወይንም የሚያዋርዱና የስቃይ አያያዝ ተብሎ ሊጠሩ የሚችሉ ናቸው።
ለመሆኑ አንዳርጋቸው ጽጌ የት ነው ያሉት? እናንተ ታውቃላችሁ?
No, the Ethiopian authorities, one of the things they had refused to disclose from the start was where he was held. Indeed, for a long time they didn't even admit to the police.
የለም አናውቅም የኢትዮጵያ መንግስት ባለስልጣናት ሊናገሩ የማይፈልጉት አንዱም ጉዳይ ይህ ነው። አንዳርጋቸው የሚገኝበት ቦታ ጥያቄ ነው። ለነገሩ አንዳርጋቸው ኢትዮጵያ ውስጥ ስለመሆኑም ለማመን ብዙ ጊዜ ፈጅቶባቸዋል። አምባሳደሩ አንድ ሁለቴ እንዲያዩት ፈቅደው ነበር። ያንንም ከነበረበት 40 ደቂቃ የሚሆን ርቀት ነድተው ከወሰዱት በኋላ ነው ይመስለኛል ያገኛቸው። በርግጥ ጊዜውን በትክክል እንዲያውቅ የሚያስችለው ሰዓት ወይም መሳሪያ አልነበራቸውም። ለማንኛውም ይህም በእጅጉ ከመያስጨንቁን ጉዳዮች አንዱ ነው።
የአቶ አንዳርጋቸው ጽጌን የመን ላይ መጠለፍና ለኢትዮጵያ መሰጠት በፖለቲካ ምክንያት የተውጠነጠነ ሴራ አድርጎ ነው ሪፕሪቭ የሚያየው። በአንዳርጋቸው ጽጌ ላይ ተመስርተው የነበሩት ክሶች ህገ መንግስታዊ ስርዓቱን በኃይል ለመናድ መሞከር፣ ስለላና በሽብር ድርጅት ውስጥ መሳተፍን የሚያካትቱ ነበሩ።
በሀገሪቱ የዝናብ እጥረት ከተከሰተ ጀምሮ በተለይ በቆላማ አካባቢዎች የእንስሳት መኖ አቅርቦት ስራ እየተካሄደ መሆኑን የግብርና ሚኒስቴር አስታውቋል። ለረሃብ የተጋለጡም ሆነ እርዳታ የሚያስፈልጋቸው ሰዎች ግን የሉም ተብሏል። እስክንድር ፍሬው ተከታዩን ዘገባ ልኳል።
በያዝነው ክረምት በአብዛኛዎቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱ ይፋ የተደረገው ሰሞኑን ነው። የዝናብ እጥረት የተከሰተው በተለይ ባለፈው ሐምሌ መሆኑን የብሔራዊ ሜትሮሎጂ ኤጀንሲ አስታውቋል። የግብርና ሚኒስቴር እንደሚለው ደግሞ የዝናቡን እጥረት ተከትሎ ለእንስሳት የመኖ አቅርቦት እየተካሄደ ነው። ይህ የመኖ አቅርቦት ስራ ከሚካሄድባቸው አካባቢዎች አንዱ የአፋር ክልል መሆኑን በግብርና ሚኒስቴር የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ለቪኦኤ አስታውቀዋል።
ግሩ መከሰቱ እንደታወቀ ጊዜ ጀምሮ በፍጥነት በስፍራ በመድረስ የመኖ አቅርቦቱ ስራ በስፋት እየተካሄደ ነው ያለ። ያንስ እንኳን እስካሁን ወደ 10000 በል የመኖ ሳር ወላ
10000 ምናልኝ
በል የዚህ ስር የድርቆሽ ለእንስሳቱ የሚያገለግል እነዚህ ሁሉ በቦታ በመድረስ በሁሉም ወረዳዎች ማለት በተለይ የዚህ የመኖ እጥረት ያለባቸው አካባቢዎች ሰፊ ስራ እየተሰራ ነው ያለ። ደግሞ እንደምታወቀው አሁን ሜትሮሎጂውም እንዳሳወቀው የዝናብ ሁኔታ እየተሻሻለና ከዘነበ በኋላ ሳርም እየበቀለ ያለ ከመሆኑ ጋር ተያይዞ ብዙ ስጋት አይኖርም የሚል ግምት ነው ያለኝ።
በተለይ በአፋር ክልል በርካታ ፍየሎችና ግመሎች መሞታቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎችና የጎሳ መሪዎች አስረድተዋል። አንድ የኢሳ የጎሳ መሪ እንደገለጹትም ከብቶቻቸው በድርቅ በመሞታቸው ምክንያት ራሳቸውን ያጠፉ ሰዎችም አሉ። አቶ አለማየሁ ግን መስሪያ ቤታቸው እነዚህ መረጃዎች እንደሌሉት አብራርተዋል።
የዝናብ እጥረቱ የተከሰተባቸው አካባቢዎች ቆላማ የአርብቶ አደር አካባቢዎች እንደሆነ ይታወቃል። በጉል የዝናብ እጥረቱ ሲከሰት የመጥኖ እጥረቱ ሲኖር አቅማቸው የተዳከመ እንስሳት አይጎዱም ብሎ መናገር አይቻልም። ስለዚህ እየተሰራ ያለው ስራ ምንድን ነው? በዝናብ እጥረትና በመኖ እጥረት አቅም ያነሳቸው እንስሳት እንዲያገግሙ ነው ከፍተኛ ርብርብ እየተደረገና የመኖ አቅርቦቱ ቀድም ያልኩ በባለሙያዎች የተደገፈ የሞላሰስ እና ሌሎችንም ጉዳዮችን አካቶ ባጭር ቀናት ውስጥ እንስሳቱ የሚያገግሙበትና ወደ ቀድሞ ሁኔታቸው እንዲመለሱ የሚያደርግ ስራ የተሰራ ይህንን ታሳቢ በማድረግ ነውና የተጠቀስካቸው መረጃዎች ክልሉ እስከዛሬ ያደረሰ ነገር የለም። ኦሬዲ አሁን ካንተ የሰማው ስለሆነ ምናልባት መረጃውን በቀጣይ እናጣራና እንደ መንግስትም እንደ ተቋምም ልናውቅ እንችል ይሆናል።
የዝናቡ እጥረት በተከሰተባቸው አካባቢዎች ለረሃብ የተጋለጡም ሆነ እርዳታ የሚያስፈልጋቸው ሰዎች አለመኖራቸውንም የቢሮ ኃላፊው ይናገራሉ።
የምግብ እጥረት ይከሰታል ይሆናል ብለን እናስቀምጥም። የምግብ እጥረት ከተከሰተ የማናቀርብበት ምክንያት የለም። በዋናነት ክልሎች ያለበትን ሁኔታ ያቃሉ። እስካሁን ግን ሰዎች ተርበዋል፣ የምግብ እጥረት አጋጥሟል የሚል መረጃ ከየትኛውም ክልል አላገኘንም። ሊኖርም አይችልም ብለን ነው የምንጠብቀው። በመደበኛነት ግን የምንሰራቸው ስራዎች እንዳሉ ይቀጥላሉ። አሁን ስጋት ውስጥ አሉ ብለን እየተረባረብን ያለ ነው የምንነው እጥረት። በተለይ ቆላማ አካባቢ፣ አርብቶ አደር አካባቢ የዝናብ እጥረቱ አሁንም እየተሻሻለ ነው ያለው። ለነገሩ የምንነው እጥረት ያጋጥማቸዋል ከሚል አንጻር ነው እየሰራን ያለ ነው። የምግብ እጥረት የለንም። የምግብ መጠባበቂያ ክምችት በበቂ ያለን እንደ ሀገር። ስለዚህ የዚህ ስጋት የለንም። አንድም ቦታ የምግብ እርዳታ አይቀርብም አሁን በእርግጠኝነት ማለት ነው። ምክንያቱም የምግብ እጥረት ያጋጠማቸው ክልሎች የሉም። የእንስሳት መኖ ውሃ የማቅረብ መኖ በማቅረብ ግን በከፍተኛ ደረጃ ስራ እየሰራን ያለ ነው።
የተፈጠረው የዝናብ እጥረት በሀገሪቱ አጠቃላይ የምርት መጠን ላይ ጉዳት እንደማያስከትልም የቢሮ ኃላፊው አስረድተዋል። በሌሎች አካባቢዎች የሚመረተውን ምርት ከፍ በማድረግ ክፍተቱን መሙላት ይቻላል ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በተያያዘ ዜና በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሃስላክ በአሜሪካ የገንዘብ ድጋፍ የሚከናወኑ አስቸኳይ የሰብአዊ እርዳታ እንቅስቃሴዎችን ለመመልከት ወደ ደቡብ ኢትዮጵያ ተጉዘዋል። በዚህ ዓመት የዓለም አቀፉ ማኅበረሰብ አስተዋጽኦ ዝቅ ሲል የሰብአዊ እርዳታ ፍላጎቱ በተቃራኒው ማሻቀቡንም ገልጸዋል። መለስካቸው አመሃ ዘግቦበታል።
አዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ምሽት በኢንተርኔት ባሰራጨው ጋዜጣዊ መግለጫ አምባሳደር ፓትሪሺያ ሃስላክ ዛሬና ነገ በደቡብ ኢትዮጵያ በዩናይትድ ስቴትስ የገንዘብ ድጋፍ የሚከናወኑ አስቸኳይ ሰብአዊ እርዳታ ሥራዎችን ይቃኛሉ። ዛሬ ባደረጉት ጉብኝት በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ሁምቦ ወረዳ ሲካሄድ የነበረውን የአስቸኳይ ጊዜ ምግብ ዕደላ ተመልክተዋል። በዚህ ዓመት ወደ 2 ሚሊዮን ለሚጠጉ ኢትዮጵያውያን አስቸኳይ የምግብ እርዳታ ለማቅረብ መርሃ ግብር ተነድፏል። የዚህ መርሃ ግብር አንድ አካል የሆነው ስንዴና የመሳሰሉ የምግብ እርዳታዎችን ካበላ ፈሪጮ ቀበሌ 450 ተጠቃሚዎች በየወሩ እንደሚያገኙ ታውቋል። አምባሳደሯ በተጨማሪም በምዕራብ አባያ ወረዳ ደጋ ብርብር ቀበሌ በተመጣጠነ ምግብ እጥረት ወይምና እጦት በጽኑ የተጎዱ ከአምስት ዓመት በታች ያሉ ሕፃናት የሚታከሙበትን ማዕከልም ጎብኝተዋል። እነዚህ ሕፃናት ለሞት አደጋ በእጅጉ የተጋለጡ በመሆናቸው የጤንነታቸው ሁኔታ እስኪሻሻል ድረስ የ24 ሰዓት የማያቋርጥ ክትትል ይሻሉ። የዓለም አቀፉ ማኅበረሰብ አስተዋጽኦ በእጅጉ ባሽቆለቆለበት በዚህ ወቅት የሰብአዊ እርዳታ ፍላጎቱ በከፍተኛ መጠን እየጨመረ ነው ያሉት አምባሳደር ሃስላክ ለጉዳት ተጋላጭ የሆኑትንና በሰብአዊ ቀውስ የተጠቁ ወገኖች ክብር ያለው ሕይወት ይኖሩ ዘንድ የሚያስፈልጋቸውን ሁሉ ለማሟላት በርትተን መስራት አለብን ብለዋል። የኢትዮጵያ መንግሥት የድሃ ዜጎቹን የኑሮ ፍላጎት ለማሟላት ቁርጠኛ ነውና የሀገሪቱን የረዥም ጊዜ የልማት ግቦች ለማሳካትም ሆነ ሰብአዊ እርዳታዎችን በመስጠት ረገድ ዩናይትድ ስቴትስ ድጋፏን ትቀጥላለች ብለዋል። በኢትዮጵያ ዘንድሮ የበልግና የመኸር ዝናብ በብዙ ክፍሎች ስላልዘነበ በሕዝብ ዘንድም ሆነ በመንግሥት ስጋት መፍጠሩን በሰፊው እየተዘገበ ይገኛል። በአንዳንድ አካባቢዎችም እንስሳት እየሞቱ መሆናቸውን ጋዜጦች አሳውቀዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በያዝነው ክረምት በኢትዮጵያ ለተከሰተው የዝናብ እጥረት ምክንያቱ ኤልኒኞ መሆኑን የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ አስታውቋል። ኤልኒኞ ምንድን ነው? የኤጀንሲው ምክትል ዋና ዲሬክተር አቶ ዱላ ሻንቆ ይህንና ተያያዥ ጉዳዮችን ለቪኦኤ አብራርተዋል። ያነጋገራቸው እስክንድር ፍሬው ነው።
ኤልኒኖ ማለት ፓስፊክ አካባቢ ያለው በምድር ወገብ አካባቢ ፓስፊክ ውቅያኖስ ከፔሩ ጀምሮ እስከ አውስትራሊያ ድረስ ያሉት አካባቢዎችን ይሸፍናል። ፓስፊክ አካባቢ ማለት ነው። ያ የውሃ አካላት ሰርፌሱ ሞቋል ማለት ነው። ሞቋል ማለት ምን ማለት ነው?
መልክዓ ምድሩ ሞቋል ማለት ነው።
እዛ አካባቢ ሞቋል ማለት ነው። ሰርፌሱ የውሃ አካሉ ሞቀ ማለት ነው። የውሃ አካሉ ከ0.5 በላይ እየሆነ እየሄደ እየሞቀ ነው ማለት ነው። እየሞቀ እየመጣ ነው ማለት ነው። እየሞቀ ከመጣ ምን ማለት ነው? እዛ አካባቢ ላይ ከፍተኛና ዝቅተኛ የአየር ግፊቶች ይፈጠራሉ። ለምሳሌ በሞቀ ቦታ አካባቢ ላይ በፔሩ አካባቢ ያለው እንትን ዝቅተኛ የአየር ግፊት ይፈጠራል ማለት ነው። በዚህኛው በዳርዊን በኩል በአውስትራሊያ በኩል ደግሞ ከፍተኛ የአየር ግፊት ፈጠራል ማለት ነው። ባላንስ ሲሶ ማለት ነው። ስለዚህ ምንድነው ትሬድ ዊንድ ማለት ከምስራቁ ወደ ምዕራብ መንፈስ የነበረው ነፋሱ ይዳከማል ማለት ነው። ሰርኩሌሽኑ የመዘዋወሩ ይዳከማል ማለት ነው።
ከምስራቅ ወደ ምዕራብ መንፈስ የነበረበት ንፋስ አይነፍስም ወይም ይዳከማል
ማለት ነው። ያ ነገር ተፈጠረ ማለት ነው። ከአውስትራሊያ ከፔሩ በፔሩ በኩል ያለው አቅጣጫ ወደዚህ መንፈስ ወደ ትሬድ ዊንድ የሚባለው ነገር አቅጣጫውን አዳክሞታል ማለት ነው። ስለዚህ ወደ ሰንተሩን ተንቀሳቅሷል ማለት ነው።
ማዕከሉ ተንቀሳቅሷል
ማለት ነው። ያ ነገር ነው ማለት ነው። ስለዚህ ለውጥ አለ ማለት ነው። ለውጥ ሲኖር በትሮፒክስ ውስጥ የአየር ሙቀት ይፈጠራል። በትሮፒክስ ውስጥ አትሞስፌሩ ማን ነው አካባቢው አየሩ ራሱ ይሞቃል ማለት ነው።
ትሮፒክስ ማለት ኢትዮጵያ ያለችበትን አካባቢ ይጨምራል።
ይሞቃል ማለት ነው።
ሲሞቅ ያለው ኢትዮጵያ ያለችበትን አካባቢ አጠቃላይ ማለት ነው።
ኢትዮጵያንም ይሞቃል፣ ህንድ አካባቢ ይሞቃል፣ ሌሎች አካባቢዎች ይሞቃል፣ እንደ ብራዚል ሌሎች አካባቢዎች ራሳቸው እነዚህ አካባቢዎች ዙሪያ ያሉት ይሞቃል ማለት ነው። ሞቀ ማለት ምን ማለት ነው? እሳት ላይ ድስት እንደምትጥደው ውሃ ድስት ውስጥ አስገብት ስትጥደው እንፋሎት አለው። እንፋሎት ሲኖር እንፋሎቱ አካባቢውን ያሞቃል። አካባቢው ካሞቀ እዛው አካባቢ ደመና የሚፈጠርና እዛ አካባቢ ይቆያል ማለት ነው። አተንቀሳቀሶ መሄድ ይደክመዋል ማለት ነው። ያዛባል ማለት ነው።
ደመናው አይንቀሳቀስም፣
ያዛባል ማለት ነው። እና ወደ እኛ መምጣት የነበረበትን ደመና ያዛባዋል ማለት ነው። ትሮፒክስ ውስጥ ያለው አካባቢ በሙሉ ይሞቃል ማለት ነው። ምክንያቱም ዞሆዞን በምድር ወገብ አካባቢ ያሉት አካባቢዎች ይሞቃሉ ማለት ነው። ስለዚህ ይሄ እውነታ ይፈጠራል ማለት ነው።
በየስንት ጊዜ ነው የሚከሰተው ኤልኒኖ? ወደፊትም ስጋት ሆኖ ይቀጥላል ተብሎ ነው የሚታሰበው? ለምሳሌ
ኤልኒኖ እስካሁን ካየ ነው። ኤልኒኖ ማለት ምንድን ነው የተያዘ ያለው? ኤልኒኖ ስፓኒሽ ወርድ ነው።
ትንሹ ልጅ እንደማለት ነው።
ትንሹ ልጅ ማለት ነው። ኤልኒኖ ማለት በክርስማስ
በገና
አካባቢ የሚከሰት ተብሎ የተሰጠ ነው። ድሮም ማለት ነው እንደዚህ አይነቶች ነገሮች ይከሰታሉ። ስለዚህ ሁልጊዜ ኤልኒኖ ከኛ ጋር ይኖረ ማለት ነው። የኖረ ነው ማለት ነው። ከኖረ ምንድን ነው በየጊዜው እስካሁን ጥናቱ የሚያረጋግጠው ፍሪኮንሲ እንዴት ነው? ተመላልሶ ይመጣል ወይም ነው? ተመላልሶ ከሁለት እስከ ሰባት ዓመት ውስጥ ተመላልሶ ይመጣል ማለት ነው። የሚጠፋ አይደለም ማለት ነው። ስለዚህ አብረን የምንኖር ማለት ነው። እስካሁን በታሪካችን ራሱ እንደዚህ አይነቶች ነገሮች በታሪክ የታዩ ናቸው ማለት ነው።
በኢትዮጵያ ታሪክም ጭምር ለምሳሌ የ66ቱም የ77ቱም ድርቅ
65 ሁለቱ ይታያሉ ማለት ነው። እንደዚህ አድርጎ 2002 በፈረንጆች ራሱ ይታዩ ነበር ማለት ነው። እንደዚህ አድርጎ 2003 ላይ ከፍተኛ ሆነ እንትን ነበረ የጉዳት ያደረሰበት ነው ማለት ነው። ግን በደንብ ምንም ሰው ሳይጎዳ ተከላከለ ማለት ነው መንግስት ህብረተሰባችን። ስለዚህ
አሁን ኢትዮጵያ አለም የሚያውቃቸው ኢትዮጵያ ውስጥ የተከሰቱ ድርቆች አሉ የ66 የ77 እነዚህ ሁሉ ከኤልኒኖ ጋር የተገናኙ ናቸው ወይስ?
የተገናኙ ናቸው ከኤልኒኖ ጋር። ምክንያቱም የጥረቱ የዝናብ እጥረት ነው። ኤልኒኖ ስንል እኮ የባህር ወለሉ ሞቀ ማለት ፓስፊክ ብቻ አይደለም። ለምሳሌ እንዲያን አካባቢ ወደ እኛ ማምጣት የነበረባቸው እርጥበቶች ላይመጡ ይችላሉ። ለምሳሌ ከፓስፊክ ከኢንዲያን ኦሽን ወደ መደጋስካር አካባቢ ያለው ከፍተኛ የአየር ግፊቱ ከሞቀ ወደ እኛ ሀገር እርጥበትን ይቀንሳል። ስለዚህ ይሄም ተጽዕኖ አለ። እዛ ብቻ አይደለም ማለት አሁን ዋና ሆኖ ቁጥጥር የሚያደርገው የፓስፊክ ነው እንጂ ሌሎችም አካባቢዎች ሴተሊና አለ፣ ደቡባዊ አትላንቲክ አካባቢ ያለው ራጃ ለኛ ጠቃሚዎች ናቸው። እዛ አካባቢ ራሱ ከሞቀ ያዛባል ማለት ነው፣ እንደ እውነታው ማለት ነው። በተቃራኒም ላኒና የሚባልም አለ። በተቃራኒው ማለት የመቀዝቀዝ ማለት ነው። የመቀዝቀዙም ደግሞ በየትኛው ጊዜ ምን እንደሚመጣ ይታወቃል ማለት ነው፣ በእኛ አካባቢ ማለት ነው። ሶ ይሄ ከኛ ጋር ስለሚኖር መቋቋም የሚችል ስራ መስራት ነው ማለት ነው።
አቶ ዱላ ሻንቆ የኢትዮጵያ ብሔራዊ ሜትሮሎጂ አገልግሎት ኤጀንሲ ምክትል ዋና ዳይሬክተር፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
በጣም አመሰግናለሁ። በጣም አመሰግናለሁ።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታቸው ሳስተናግዳቸው የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት።
This program has come to you from the Voice of America, Washington.